ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ግማሾቹ ስራ እየሰሩ በራሳቸው ሰርቫይቭ እያደረጉ ነው ያሉ፣ ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ፣ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለረፍት የወጡ የትግራይ ተወላጆች ተማሪዎች በመንገድ መዘጋትና በማጓጓዣ አገልግሎት አለመኖሩ ምክንያት የሚሄዱበት ማጣታቸው ተነግረዋል። የትምህርት ሚኒስቴር ምላሽን ያካተተውን ዘገባ በምሽቱ እናስደምጣችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዘዩ እመራለሁ። ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅት እንሻገር። ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለረፍት የወጡ የትግራይ ክልል ተወላጅ ተማሪዎች በመንገድ መዘጋትና በማጓጓዣ አገልግሎት አለመኖር ምክንያት የሚሄዱበት ማጣታቸውን ተናግረዋል። ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸውም ጠይቀዋል። ትምህርት ሚኒስቴር በበኩሉ ዩኒቨርሲቲዎች ተማሪዎችን ለማቆየት የሚያስችል በጀት እንደሌላቸው ገልጾ ወደ ትግራይ ክልል ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግ አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል።
ግማሾቹ ቀን ስራ እየሰሩ ነው ያሉት። የቀን ስራ እየሰሩ በራሳቸው ሰርቫይቭ እያደረጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ፣ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
ምንድን ነው ምክንያታቸው?
ያው እዚህ ካፌ የሚበላ ስለተከለከሉ ወዛ ሄዱ።
ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ።
ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅተዋል እና ወደ የመጣችሁበት እንድትሄድ ብሎ ኦልሬዲ እንድንወጣ ተደርገናል። እንደምታውቀው ሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ ተቆጥረዋል። ታ በማይሰጥበት ቤተሰብ ድምፅ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደ ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል።
ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል።
ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን፣ ሁሉም መንገድ እስከሚከፈት ድረስ እዚህ እንድንቆይ እንጠየቅናቸው። ግን እስካሁን ያቀረብ ነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም።
ብዙ ጥያቄዎችንም ጠይቀናል። ለዩኒቨርሲቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ፣ በግልጽ ማለት ነው።
ዩኒቨርሲቲያችሁ በጀቱን ስለዘጋ ብሎ የእኛ ዩኒቨርሲቲም የሌሎችም እንደነገሩን እንደተዘጋን ነው። እንዲህ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው።
ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለአስር ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል።
በሕጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ አስር ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም የክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኝም ማስተናገድ የሚችሉበት አቅምም የላቸው። እዚሁ ሁለት ወር ውስጥ ማቆየት ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ትሪት የሚያደርጉበት ሚንስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ።
በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከነዚህ አንዱ የሆነ ተማሪ እንዲህ ይላል።
ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው።
ከዛ ጀምሮ ወደ ካምፓስ አልሄዳችሁ ምንድን ነው ምክንያታችሁ?
የጸጥታ ችግር ነው። በጸጥታ ችግር ነው እዛ ጋር ያልሄድ ነው። ችግር ውስጥ ነው ያለ ነው። ከአንድ አመት በላይ ሆኗል። በጣም አዳጋች ነው ያለው ሁኔታው። ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም የትምህርት ሚኒስትር።
አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለን ብለዋል።
ለደህንነት ስጋት አለ። ያለበት ቦታ ነው የተመደብኩት። መፍትሄ ስለም ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ አጣም የለም። ኢንኬስ እንደዚህ አይነት ሀሳቦች አንተ ያነሳቸው ቅሬታ አሁን አዲስ አበባ ላይ ቁጭ ያሉ ስጋት ያለባቸው ከናን አሉ ብሎ ካሉ እነኚህ ተማሪዎች ቅሬታቸው አኔታዊ ማቅረብ ይችላሉ። ቅሬታውም ታይቶ ሶልቭ የሚደረግበት ምሳለ ግልጽና ግልጽ ስራ ዝርግተን ተግባራዊ እያደረገ ነበር። ኢንኬስ ፍራቻ ያለባቸው አንሄድም ብሎ የተቀመጡ ካሉ የምናስተናግድበት ምስ 24 ሰዓት ዊአር ሪጅቲ መሆናችን ለመግለጽ እፈልጋለሁ። እዚህ ላይ
ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን፣ በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅረበዋል።
ወደ ሀገራችን እንግባ ምናንተ ውሰዱን አድርሱን ምናምን ብንላቸው ጭራሽ አይታስ ነገር ነው እንደዛ ማድረግ አንችልም ያሉ
ሌላ ሚኒስትር በማለት እዚህ ግቢ ማቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስትር ማያደርግልን ከሌለ ቢያንስ ትራንስፖርት እንኳን ራሱ ችሎ ወደ ቤታችን ሊሸኝን እንፈልጋለን። ሌላ እንኳ ባያደርግልን ማለት ነው።
የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል።
ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀልም ቆር ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለም። ከዚህ በፊትም ሲያስወጣ ነበር እዛ ጦርነቱ ማለበት። እንደ ትምህርት ሚኒስቴር ከመንግስት ጋር መነጋገር፣ ከሚመለከታቸው አካል መነጋገር አጭርም ሆን አጭር ጊዜም ሊያልቅ ይችላል፣ በረጅም ጊዜ እንዲከናወን ይችላል። እንደ ሁኔታው እንደ ባህሪው ነው። እሱ ማድረግ ይቻላል።
በ2013 ዓ ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት አድማጮቻችን፣ እንዲሁም ደግሞ በፌስቡክ ገጻችን በኩል የምትመለከቱን ተመልካቾች አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ዳንስና ውዝዋዜ የሰዎችን መንፈስ በማረጋጋት የማዝናናት አቅም የማጎልበት ብቃት እንዳላቸው ይነገራል። በዚህ የተነሳም አካል ጉዳተኞች የሰውነት ቅልጥፍናቸው እንዲያዳብሩ እንዲሁም ደግሞ በራስ መተማመናቸው እንዲጨምር በዳንስ መሳተፋቸው በእጅጉ ይበረታታል። ለኢትዮጵያ ለረጅም ዓመታት ይህንን ድጋፍ በነጻ ሲሰጥ የኖረው ዳንሰኛው ታደሰ ገብሬ ወይም ጃክሰን ነው። ጃክሰን ከመድረክ ከራቀ ትንሽ ቆየት ብሏል። ኤደን ገረመው አግኝታ እሱንና የሚያስጠናቸው ወጣቶችን አነጋግራለች። ለምን እንደጠፋም ጠይቀዋለች። ዘገባው በመቀጠል ይቀርባል።
ለረዥም ዓመታት በባህላዊ ውዝዋዜና በዘመናዊ ዳንስ አሰልጣኝነት ሰርቷል። የዛሬው እንግዳችን ታደሰ ገብሬ ወይም በመድረክ ስሙ ጃክሰን እጅግ ብዙ የዳንስ መድረኮችና የሙዚቃ ክሊፖችም ላይ ተሳትፏል። በተለይም ደግሞ ኢትዮጵያን አይዶል ላይ በዳንስ ዳኝነቱ እንዲሁም ያደርጋቸው በነበሩ እንቅስቃሴዎች ብዙዎች ያስታውሱታል። ጃክሰን ከዚህ በተጨማሪ ግን በዋናነት አካል ጉዳተኛ ወጣቶችን ለዳንስ በማሰልጠን ይታወቃል።
እግሬን ገትሬ ፓተርኖችን እሰፍ ነበር። ለፊት ተነስቼ ነው እንዲህ እያልኩኝ ብትን አደረኩት። ከዛም በኋላ እነሱ ራሳቸው እንዲህ ማንችለ እንዲያናደረገ ምናስ ትችላላችሁ የማታደረጉት ነገር የለም ብያቸው፣ እነሱ ለራሳቸው መወገነሳሉ ከዊ ግንዛቤ አልነበራቸው። በዛ መልኩ አሳምኝ ጀመርኩኝ ማለት ነው።
ጃክሰን ላለፉት 15 አመታትና ከዛም በላይ በዳንስ አሰልጣኝነት የሰራ ሲሆን በእነዚህ ጊዜያት በክፍያ ጉዳት አልባዎችን እያሰለጠነ ጎን ለጎን ከዛ በሚያገኘው ገቢ ደግሞ በነጻ ለአካል ጉዳተኛ ወጣቶች የዳንስ ስልጠና እየሰጠ ወደ መድረክ ሲያመጣ ቆይቷል። ለዚህ ሐሳቡ መነሻ የሆነው ታዲያ የልጅነት ዘመኑ እንደሆነም ይገልጻል።
እኔ መጀመሪያ እድገቴ ሕፃናት ማሳደጊያ ነው። ያው የመንግስት ቤት እንደሚባለው ማለት ነው። እዛ ውስጥ ያደግኩት የተለያዩ ሕፃናት ማሳደጊያዎች አሉ። ሚሊመጥር እንደ እድሜያ እየተለያየ እዛ ውስጥ አካል ጉዳተኞች አሉ እና በዛ ውስጥ እኔ እዛ ሁኜ ኪነ ጥበብ ዘርፍ ላይ ይሳተፍ ነበር። ዘፈንም፣ ሰርከስ፣ ኳስ እንደዚሁ ውዝዋዜዎች ሞክር ነበር። ውስጥ ሆኜ ይሳተፍ ነበር እና እዛ ውስጥ ሆኜ ሊሆን ትላቸው ከዛ በዛ ውስጥ አካል ጉዳተኞች ነበሩ አብሮኝ የሚያድጉ ማለት ና እና ከካደግን በኋላ ሆስቴል የሚባል ወንዶች ብቻ የሚኖርበት ግቢ ስንዳደግም ውድድር ይለጠፋል አጋጣሚ ሆኖ ጊዮን ላይ ምናምን ላይ ከዛ አይተው ልጆች የኛ ልጆች እንድመዘገብ አድርጎኝ ሳንዲ ማዋጣው ማለት ነው። 16 ነበር። ከመቶ ምናምን ሰው ወደ 21 ብር ተዋጡ። ከመዘገብም ከዛ በኋላ ዳንስ ማወዳደር ጀመርኩኝ እና እዛ ውስጥ ሆኜ እየተወዳደርኩኝ ሰንሰው ልብ እያለም እየተወዳደርኩኝ ሽልማቱን ይህ ስመጣ አጉዳተኞችም ርሳቸው ነው ቋንጫ ላይ ሆኖ ሞራል ይሰጡኝ ነበር። ግቢ ስመጣ ማለት ነው እና እዛ ሆኜ አንድ ቀን አብረን እንደንሳለን አልኳቸው። ደስ ብስም ብዬ እና መጀመሪያ ምትሩም ነበረኝ ፋሽኑም ነበረኝ እና እንዲህ የንትኖች ውድድሮች ውስጥ እንዲህ ትላልቅ ሆቴሎች ላይ ማ አካባቢ አጉዳት ሚቻ ላይ ሲሆ ማ ነው ይ ለምንድን ነው የማይመጡት ህዝብ ሰው ዝሎች ናቸው ለምንድን ነው ፓርቲስፔት የሚያደርጉት? ይህን ነገር እስኪ በራሴ አቅም እንዲወር እንደፈቀደው ያለኝን ነገር ተጠቀሚ ስለ አጉዳተኞች
አካል ጉዳተኞችን ባህላዊና ዘመናዊ ውዝዋዜ ማሰልጠኑ እሱ በነጻ ቢሰራውም ወጣቶቹ ግን ፍላጎት ኖሯቸው በትራንስፖርት ክፍያ እጥረት፣ በስልጠና ቦታ አለመመቸትና በሌሎችም ተጓዳኝ አካል ጉዳተኛውን እያስተጓጎሉ ባሉ ችግሮች ምክንያት በአመት እስከ 20 የሚደርሱ ሰልጣኞች ጀምረው 4 ወይም 6ቱ ብቻ እንደሚመረቁ ይናገራል። ይሁን እንጂ ባለፉት አመታት ውስጥ ራሳቸውን ችለው በውጭ ሀገራት በዳንሱ ላይ የሚሳተፉ እንዲሁም በሀገር ውስጥም በዳንሱ ላይ የሚንቀሳቀሱ ግብረሰናይ ድርጅትን የከፈቱ ልጆችንም ማፍራት ችሏል። ይህንንም ትልቁ ስኬቴ ነው ይላል። ከነዚህ ወጣቶች መካከል አንዱ የሆነው ካቲም የአካል ጉዳተኞች የዳንስና የኪነ ጥበብ ቡድን መስራች ወጣት አማኑኤል ሰለሞን አንዱ ነው። በእግር ጉዳት ያለበት አማኑኤል ዳንስ የጀመረበትን አጋጣሚ ያስታውሳል።
እኔ ማደጊያ ላይ ነበር ያደግኩና ብዙም ስለ አካል ጉዳተኝነት ያለ የሳሳተ ግንዛቤ ምናምን የሚባል ነገር የለም። ቤት ውስጥ የመገለል ማህበረሰብ ጋር የመገለል የሚባል ስሜት አልነበረም ነበር እና ባክሰን ሌሎችን ከኛው በፊት የሚያሰራቸው አካል ጉዳተኞች ነበሩ እና እዛ ግቢ ላይ ማሳደጊያ ላይ ያሉ እዛ ደርሰው ጃክሰን ጋር ደርሰው ሲመጡ ሰው ሲደንሱ ስናይ አብረን ደስታችንን ምናምን እንገልጻለን በነፃነት ማለት ነው። ከዛ 2000 ላይ ምን አለ ጃክሰን ባገኘው የሚል ስሜት አደረብኝ እና በሰው በሰው አስተላለፍ ያገኘት ያው እንደውም የመጀመሪያ ቀን ላይ ስንሰራ ስቀላቀል ያው 3 ሳምንት ሰራውና ለብቻ ያሰራኝ እንደን ከሌሎቹ ጋር ሲቀላቅለን 30 ሴቶች ነበሩ አካል ጉዳተኛ ሴቶች። እኔ ብቻ ነበር አንድ ወንድ የነበርኩት እነሱ መሀል ያው ትንሹም እኔ ነበርኩና የመጀመሪያ ውጪ ህይወቴ እነሱ ጋር እዛ ነበር የሚጀምረው ከማሳደጊያ ውጪ ያው ትምህርት ቤት አለ በርግጥ። ከዛ ግን ስንጀምረው በጣም ላይክ የሰልፍ ኮንፊደንስ እንዲኖረኝ መተማመኔ ከጥንካሬ ጋር እንዲሆን ምንሽ ማንኛውም ቦታ ላይ በፊት ለምሳሌ አሁን ከኔ ይልቅ ሌሎቹ ላይ ያለውን ተጽዕኖ ባብነግርሽ ካፌ ላይ ለብቻቸው መቀመጥ፣ ባቸው መሄድ፣ እንደዚህ ሰው ረጅም እይታ ሳያቸው ላይክ ባላንስ አጥተው መውደቅ፣ እንደዚህ በተለይ ትላልቅ መድረኮችን መስራት ከጀመርም በኋላ አሁን ምንሽ ነገሮች በሙሉ መቀረፍ ከጀመሩ በቃ መንገድ ላይ ሰብሰብ ብለን እንሄዳለን ምንም አይመስላቸውም ለብቻቸውም ካፌ ላይ ይቀመጣሉ ምናምን። በተለይ ለእኔ ትራንስፖርት እንደልብ እንድጠቀም በአውቶብስ ላይ ታክሲ ላይ እንደልብ ከልጠፍ ብዬ እንድጠቀም ማለት ነው። እንድንቀሳቀስ እንዲሄድ ምናምን አድርጎ ማለት ነው።
አማኑኤል ተቋማቸው ጃክሰን ጋር ተለማምደው በወጡ በስድስት አካል ጉዳተኞች ተመስርቶ አሁን ላይ ከጉዳት አልባዎች ጋር በመሆን እየሰራ መሆኑንና በራሱም ተግዳሮት እንዳሉበት ይገልጻል። ይሁን እንጂ ለድርጅታቸው መመስረትም ሆነ ለኢትዮጵያን አካል ጉዳተኞች የዳንስና ውዝዋዜ እድገት የጃክሰን ተጽዕኖና ውለታ ትልቅ ነው ይላል።
ጃክሰን ጉዳት አልባ ነው። እሱ እንደምናውቀው ጉዳት አልባ ሆኖ ሁሉ የአካል ጉዳተኞችን የጉዳት አልባዎችን በቃ በአካል ጉዳተኛ ጋር ሁሉ ኢንሰሰሪ ሀሜት አለና ስለዚህ ግን እሱ ይህንን ሁሉ ሀሜት ተቋቁሞ የተሰጠውን መክሊት ይዞ አካል ጉዳተኞችንም መስማት የተሳናቸውንም የአእምሮ እድገት ውስንነቶችንም አይነ ስውሮችንም ያላደረሰ የለም እና ሁሉም ኪነ ጥበብ ላይ በትልቅ ዘርፍ እንዲኖራቸው እንዲሰሩ ያለምንም ክፍያ ሳያስከፍል እንዲሁም እሱ ነበር በፊት ትራንስፖርት ሳይኖረን ሲቀር ራሱ እየከፈለን ማለት ነው ለኛ በረኛቱ እንዳንርቅ እንደዛ ነበር የሚያደርግ የነበረው ሰው። ጃክሰን ትልቅ ባለውለታችን ነው። እሱ ባይኖር ኖሮ አካል ጉዳተኞች ኪነ ጥበብ ላይ ያለን ተሳትፎ በጣም ያነሰና ምንም ዜሮ ነበር የሚሆነው።
ጃክሰን ባለፉት ሁለት ዓመታት ውስጥ የዲስክ መንሸራተት አጋጥሞት በሕክምና ላይ የሚገኝ በመሆኑ ከስራ ገበታው እንደራቀ ይናገራል።
ራስን ማስቻልም ጭምር ሰው ነው የሚትም ራሳቸውን ይችላል። ሁሉም ግሩፕ ራሳቸው ይችላል። ራሳቸውን ፐርፎርም ያደርጋሉ። እንዴ ትንሽ ትንሽ ማግዛቸው ና የአቅጠኒ ትልቅ ደላ እግዚአብሔር ምጥቀ ሰዎች አይጨርንም ይቻላ አድርገስ ሰዎች እንጀራ እንዳይበሉ ማድረግ ቀላላትና እንደምታቀም ከኛ ጋር ኮንቴክስት ዲስክ ምሽራት ክንደምሮ ሳይጨር ተደርጃለ። አሁን በስድስት ወር ሰርጀሪ ከተደረግ ስድስት ወር ማስራ ስለማልሰራ ጫፍት ትንሽ የራሱ ቅዱሶች ህይወትም ራሱ ጠቀቃለሁ ካልሰራሽ ምንም ነገር ታችላሁን ቤት ተከራይተሽ ምትኖሩ ስኖሩ
ጃክሰን በቅርቡ በብሔራዊ ቲያትር የአእምሮ እድገት ውስንነት ያለባቸው ህጻናት የዳንስ ትርኢት ሲያሳዩ የተገኘ ሲሆን ልጆቹ እሱን በማየታቸው ያሳዩት ደስታ ወደ ስራው እንዲመለስ እንደሚያጓጓም ይገልጻል። እስከዛው ድረስ ግን ኑሮን ለመግፋት የሚያስችለው ድጋፍ በሚያሻው ሁኔታ ላይ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁም በጣም ደስ ብሎናል። በመቀጠል ደግሞ ከአንድ የቴክኖሎጂ ውጤት ጋር እናስተዋውቃችኋለን። ኢትዮጵያ ውስጥ ህጻናትን የመንከባከብ አገልግሎትን ለማዘመን ያለመ ተቋም ስራ ከጀመረ መንፈቅ አልፎታል። መጠሪያ ስሙ ሞግዚት ሲሆን በቴክኖሎጂ ድልድይነት ወላጆችና የሞግዚትነት አገልግሎት የሚሰጡ ባለሙያዎችንም እያገናኘ ይገኛል። ከተቋሙ መስራችና ኃላፊ ጋር አጭር ቆይታ አድርገናል።
ሳምራዊት ታላቀኝ ይባላለሁ። የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ።
በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ንገሪን።
የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር ነው። በጣም ያየሁት በጣም ያስደሰተኝ ነገር ነበረ። ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንዴት የሰዎችን ህይወት እንዳቀለለ መመልከት ችዬ ነበር ነው። በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች፣ ወላጆች ከፍተኛ የሆነ ችግር ነው። ሴኪሪቲ፣ ትረስት፣ ኮንቪኒንት በተባሉት ነገሮች ነው። ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊያቀል ይችላል። እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂና ፕሮፌሽናሊዝምም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው።
ሞግዚት ፈላጊዎችና ሞግዚቶችን እንዴት ነው የምታገናኙት? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የምችለው?
አሁን ላይ ላውንች አደረግነው mogbit.com ዌብ አፕሊኬሽን አለ። ስለዚህ ደንበኞች mogbit.com ላይ በመግባት የሚፈልጉትን mogbitዎች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲን ፕሮሰሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጠረስናቸውን mogbitዎች እዛ ላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጆች በእድሜያቸው በ የሚችሉት ቋንቋ በኤክስፒሪያንሳቸው በእንደገናው በማሳደጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን። ከኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው አድርጓቸዋል፣ የስራውን ይፈጽማሉ፣ ስራው መጀመር ይችላል። ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዶቹ ቦታቸውንና የሚፈልጉትን ያገልግሎት አይነት ምን አይነት ማን እንደሚፈልጉ ይነግራል። በዛ መሰረት እኛ ሰርች አድርገን ለነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው ያገኙኛል።
ያልተለመደ አገልግሎት ነው። ለማስለመድ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተን የምትፈልጉትም ሌሎችም የሚፈልጉትም ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ? በአጠቃላይስ በስራ ውስጥ የገጠማችሁ ፈተናዎች ምንድን ናቸው? በምንስ መንገድ አለፋችኋቸው?
ኦኬ፣ በጣም ጥሩ ጥያቄ ነው። መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቡኪንጎችን ቶሎ አግኝተን ነበረ። በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ አይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላቸው ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው። ሪል ነው ወይ ይሄ የኛ ሀገር ነው ወይ የሚሰራው የሚሉትን ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውዝ የሚባለው ነገር በጣም ይሰራ ነበር እና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደግሞ በወርድ ኦፍ ማውዝ በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወልና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛው ደግሞ ቻሌንጅ የነበረብን እና የቴክኖሎጂ ካምፓኒ ነው። ናኒዎችን ትሬን አናደርግም አክቹዋሊ። ስለዚህ አቬይላብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው። በምንፈልገው ልክና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድንሄድ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ ከሶስት የቴክኒክና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው የሲኦሲያቸውን ተፈትነው የጠናቀቁ ተማሪዎቻችን ወደ እኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም የተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው።
ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው?
እንግዲህ ላውንች ከተደረገ 6 ወር ሆኖታል። ለአንድ አመት በላይ ለሚሆኑ ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በ6 ወር ውስጥ ከ150 በላይ ሞግዚቶች አሉን። አሁን ደግሞ ከ2-3 ሳምንት በፊት የጀመርነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ 30 የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። ለዚህ ወደ 70 የሚሆኑ ሁለቱን ኩክም ሞግዚቶችን የሚክሉድ አድርጌ ነው የምናገረው ወደ 70 የሚሆኑ ልጆችን ስራ ማስቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በ6 ወር ውስጥ ለ70 የሚሆኑ እናቶች ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል ለብዙ ልጆች የስራ እድል እንደምንፈጥር ወላጆችን ደግሞ እንደምናሳርፍ እናምናለን። ሁለተኛው ጥያቄ ደግሞ የደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፒሪየንስ፣ የስራ ልምዳቸው፣ በወሰዱት የትሬኒንግ መጠን፣ ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላሉ ወይ ለሆኑ ኢቨንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪንግ ኢን ፓርት ታይም ናኖች በተጨማሪ ኦን ዲማንድ የሚባል ሰርቪስ አለና ወላጆች በፈለጉት ሰዓት እና ቀናቶች መጣው ሙዚቃዎችን ማምጣት ይችላል። ታለሪው እንደ ሰርቪስ ታይፑ ይለያያል ማለት ነው።
በመጪ አመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድነው? ግባችሁ ምንድነው የሚለውን ተከለላ አድርገሽ ንገሪኝ።
እንግዲህ ቀደም ለመግለጽ እንደማካርኩት የሰለጠኑ እና ብቁ የሆኑ ሞግኒቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕሌስመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለ ነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰዓታቸውን የሚያሳልፉት ደግሞ ከነዚህ ሞግኒቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገንባት እንፈልጋለን። በሁለት ነገር ምክንያት አንደኛ ብዙ ተማሪዎችን ለማግኘት፣ ብዙ ወላጆችን ለማገልገል፣ ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው።
እጅግ በጣም አመሰግናለሁ ሳምራዊ፣ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚትነት አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተሽ ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ይግጠማችሁ።
እኔም በጣም እጅግ አድርጌ አመሰግናለሁ። አገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶትኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁን።
ጋቢና ቪኦኤ ዘወትር ከሰኞ እስከ እሁድ ድረስ በአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ ያተኮረ መርሃ ግብር ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ምህንድስና ደግሞ አብሮን የቆየው ንጉሱ ታምሬ ነው። የነገ ሰው ይበለን። በድጋሚ አብራችሁን ስለነበራችሁ በጣም እናመሰግናለን። ማናችሁ ማስተያየቶችና ጥቆማዎች ሲኖራችሁ በመደበኞቹ የፌስቡክ እና የትዊተር ገጻችን በኩል ልታገኙ ትችላላችሁ። ደህና ደሩ። Without you by my side, no. And I don't want